የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ዛሬ ብዙ ሰው ነው ያለው? አንድ ሰው ነው ያለው? እስኪ አንድ ሰው ካለ አንድ እጅ ማየት ፈልጋለሁ። ብዙ ሰው ካለ ብዙ እጅ። ስለዚህ በስቷል እጃችሁ፣ ግን እንደ አንድ ሰው ነው ማያችሁ። ይህንን መልእክት ወደ እናንተ ሳመጣ መልእክቱን ደግሞ መኖር እንድንችል የትምህርት ቅርጽ ባለው መልእክት ለማስተላለፍ አንድ ቀን በቂ ነው። አንዳንድ ጊዜ ግን መልእክቱ ፓክድ ይሆንና ለመኖር ይከብዳል። ስለዚህ ወደ ትምህርት መለወጥ አለበት። መጽሐፍ ቅዱስ ብዙ መልእክት የለውም፣ አንድ መልእክት ነው ያለው አይደል? ግን ብዙ ትምህርት አለው። ሁሉም ትምህርት ግን ከመልእክቱ ጋራ ሊጣረስ አይገባም። አክቹዋሊ መልእክቱን ለእኛ መግለጽ እና መልእክቱን ወደ መኖር ሊያመጣን ነው የሚገባው። ስለዚህ አንድ መልእክት በብዙ ሰው በብዙ መንገድ ትምህርት ሊሆን ይችላል። ይሄ አንድ ሰው የሚለውን መልእክት በአምስት ደቂቃም በመልእክት መልክ መናገር ይቻላል። ግን አንዳንድ ጊዜ ደግሞ እግዚአብሔር ሊረዳን ጸጋ ሊያበዛልን ሲፈልግ መልእክቱን ወደ ትምህርት ምን ይሆናል? ጳውሎስና ባርናባስ አንጾኪያ በሚባለው ከተማ ባርናባስ ጳውሎስን ካመጣው በኋላ ሌሎች መምህራንና ነቢያትም አንድ ላይ ሆነው መልእክቱ አንድ ነው ግን ቤተ ክርስቲያንን ሰብስበው ለአንድ አመት አስተማሩ ይላል። ከዛ ምንድን ነው የሚለው? ለመጀመሪያ ጊዜ ምን ተባሉ ይላል? ክርስቲያኖች ተባሉ። ኢየሩሳሌም ላይ አይደለም ክርስቲያን የተባሉት፣ አንጾኪያ ላይ ነው። ለምን? የአንድ አመት ትምህርት ምንድን ነው ያደረጋቸው? ክርስቶስን አስመሰላቸው። መልእክቱን ለመሰላችሁ፣ መልእክት እንደ ድግስ ነው። አንደኛ በጣም ይጣፍጣል፣ ማለት እንትኑን ሽታውን ሚስ አታረጉትም። ድግስ ስትበሉ የዛለታው ድግስ ትዝ ይልሃል ምናምን፣ ግን ድግስ ሰውነት አይሆንም ታውቃላችሁ አደል? በድግስ የሚኖሩ ሰዎች ያው የመሞት እድላቸው ከፍተኛ ነው። ያው በምግብ ግን በቀን ሶስቴ በምንበላው እንኖራለን። በመልእክት እግዚአብሔር ያርመናል፣ ያደፋፍረናል፣ ይመራናል። በትምህርት ግን ያኖረናል። ስለዚህ የአንድ አመት ሰብስበው ሲያስተምሯቸው ምን ሆኑ? ክርስቲያን ሆኑ። ማለት በፊትም ናቸው እኮ የሆኑትን ግን መሆን ቻሉ። አያችሁ፣ የብዙ ትምህርት ውድቀት ተግባራዊነት ማጣቱ ነው። አንዳንድ ጊዜ በጸሎት ዘግተን እንሂድ ይባላል። መደረግ የነበረበት ይሄ ነገር በጣም በህይወት መተርጎም ስላለበት እስኪ በጸሎት ከፍተነው እንሂድ ነው የሚባለው እኮ። እና አያችሁ፣ ብዙ ትምህርት በጸሎት እየተዘጋ ማን ይኑረው? እና መጨረሻ ነው በጸሎት መከፈት ያለበት፣ ምክንያቱም ቤት ነው የሚኖረው። ስለዚህ መጨረሻ ላይ አሁን እዚህ በእነዚህ ሳምንታት የተነጋገርነው ነገር ምን ይላል? ከሰሚዎቹ ጋራ ስላልተዋሃደ ምን አላረጋቸውም? አልገባቸውም እኮ አይደለም የሚለው። ምንድን ነው የሚለው? አያችሁ፣ በገብቶኛልና በጠቅሞኛል መሀል ትልቅ ገደል አለ። ከተጠቀምን በኋላ ነው ጠቃሚ መሆን የምንችለው። የሰማው ነገር ሳይጠቅመው መልሶ ማሰማት የሚችል ቴፕና ፓሮት ብቻ ነው አይደል? ቴፕ ታውቃላችሁ፣ ቅዱበት። ምንም ክርስቲያን መሆን አያስፈልገውም፣ ያንኑ ነገር ሳያዛንፍ ማሰማት ይችላል። ፓሮትም የሚችለውን ያህል ያላችሁትን ነገር እንደገና በቀቀን ነው በአማርኛ የሚባለው መሰል፣ ምን እንደ በቀቀን የሚባላል። እና አንዳንድ ጊዜ የሰማነውን ጥቅስ መልሰን ማውጣት ሳይሆን አስገብተን ዳይጀስት አድርገን ጥቅሱን ወደ ህይወት ለውጠን ስለ አንድ ሰው የተጠቀሱትን ጥቅሶች ሰብስበን አንድ ሰው ወደ መሆን ከተቀየርን ከዛ ሌላ አንድ ሰው እንነካለን፣ ሌላ አንድ ሰው ይነካል፣ ሌላ አንድ ሰው ይነካል። በመጨረሻ እግዚአብሔር ይከብራል። በዚሁ ሀሳብ ነው የምንነጋገረው። ስለዚህ እግዚአብሔር በተለይ ረድቶን አንዳንድ መልእክቶች ሲመጡ ወደ ትምህርት ሲለወጡ ምንድን ነው? አንድ ኩንታል ጤፍን ቢገዛ ተፈጅቶ ተቧክቶ ተጋግሮ ተቆርሶ ተጠቅሶ አይደለም ምግብ የሚሆነው እንጂ ኩንታኑ ላይ ተንተርሳችሁ ብትተኙ ምግብ አይሆንም አይደል? ስለዚህ የፕራክቲካሊቲ ኢሹ አለብን ማለት ተግባራዊነት ይጎልናል። በፍጹም ይሄ ነገር ስራ ቦታ እንዴት ነው የሚተረጎመው? በፍጹም ይሄ ነገር ቤት እንዴት ነው የሚተረጎመው? በፍጹም ይሄ ነገር አገልግሎት ላይ ቸርች ውስጥ እንዴት ነው የሚተረጎመው? በፍጹም ይሄ ነገር አሁን ባለው በአገሪቱ የፖለቲካ ሁኔታ እንዴት ነው የሚተረጎመው? የቻለና ደግሞ እግዚአብሔር እድሉና ልቡን ያሰፋለት ሰው ደግሞ እንደ ሰለሞን በአህጉርና በዓለም ደረጃ ላይ በዚህ ሰዓት በሚካሄዱት ብዙ የመፈወዝና እነሱ ሪሴት ይያሉ ከኛ ቀድሞ ዓለምን ወደ ሆነ አቅጣጫ ለመሄድ ለመውሰድ ሚራኮቱና ሚታገሉ ሰዎች ስላሉ በአለም ላይ ክርስቲያን ያንን ካለፈ በኋላ ጅብ ከሄደ ውሻ ጮኸ እንደሚባል ሪአክቲቭ መሆን ሳይሆን ያለብን አሁን እድሉ ሳይመሽ አሁን ያለው የተመጠበጠው ነገር ሳይሰክን እግዚአብሔር በፈለገው መንገድ እንዲደራጅና እግዚአብሔር ባሰበው መንገድ ዘላለማዊ ዓላማውን እንዲያስፈጽም አሁን መልእክቱን ወደ ትምህርት ትምህርቱን ወደ ህይወት መለወጥ ያስፈልጋል። ለዚህ ደግሞ የሚያስፈልገው ስንት ሰው ነው? በሏ ያ ሰው ማን ነው? በቃ ይሄንን እግዚአብሔር አሁን የሚፈልገው በዚህ ዘመን እያንዳንዱን ሰው በአንድ ሰውነቱ ፍሬም ማድረግ ነው። ሁሉ ቦታ ላይ ማለት ነው። አሁን አያችሁ መስሪያ ቤት አንድ ሰው ጠፍቷል። ቤት ውስጥ አንድ ሰው የለም። በትላልቅ መድረኮችና የሐላፊነት ወንበሮች ላይ አንድ ሰው ጠፍቷል። ስለዚህ አንድ ሰው ጠፍቶ ሁሉ ሰው መከራውን ይበላል። ሁሉ ሰው ደግሞ እንዲስተካከል ስንት ሰው ያስፈልጋል? አንድ ሰው። ስለዚህ ይሄንን ነገር ልብ እንድንል እግዚአብሔር ይፈልጋል። ትዝ ካላችሁ ባለፈው ሳምንት ያው የመልእክቱ ሐሳብ ሮሜ 5 ላይ ያለው ነው። ሁሉ ኃጢአት በአንድ ሰው ነው የገባው፣ በኃጢአት ምክንያት ሞት። ኃጢአት ደግሞ ህግ አስገባና ህግ ደግሞ ኃጢአትን አበዛው ማየት እንድንችል አድርጎ። ስለዚህ እግዚአብሔር ያደረገው ምንድነው? እሱ ሌላ አንድ ሰው አመጣና በዛ ሰው ባመጣው ጽድቅ ምክንያት ህይወት ሆነ። ይሄ ህይወት ደግሞ እንዲበዛና ህይወት ያገኙት ደግሞ እንዲነግሱ ለዘላለም እግዚአብሔር ህግን የሚበልጥ ህግን እንድንኖረውና እንድናሸንፈው የሚያደርገውን ጸጋ በክርስቶስ አበዛ። ይህንን ሞዴል እግዚአብሔር አይቀይርም። አሁንም ይሄ የአንድ ሰው ሞዴል ይሰራል። ያ ሰው ማን ነው? ጳውሎስ አይደለም? ጳውሎስ እኔ ብሎ የራሱን አድርጎ ሄዷል። ዳዊት እኔ ብሎ የራሱን አድርጎ ምን አድርጓል? አንቀላፍቷል። ለምንድን ነው እሱ እንደሱ ያልኩት? አንድ ሰው ሲጠፋ ብዙ ወንበዴ ይበዛል። የእግዚአብሔር ቃል ጌታ ምን አለ? ቤቴ የባ ቤት የኔ ቤት ምን ይባላል? የጸሎት ቤት ይባላል። በዚህ ቤት ላይ ደግሞ ምን ይበላኛል አለ? የቤትህ ቅናት። ማለት የጸሎት ቤት ካልሆነ እግዚአብሔር ማለመደሰት ብቻ ሳይሆን ቁጣም ያድርበታል። ቤት በመሆን ፋንታ ዋሻ አረጋችሁት። የሚጸልዩ ሰዎች እንዳይኖሩ ደግሞ የማዋሻ አረጋችሁት ይላል የወንበዴ። ስለዚህ ጸሎት ቤት የወንበዴ ዋሻ አይሆንም ብላችሁ እንዳትሞኙ። ምክንያቱም በጌታ ዘመን ከነበረው በላይ ምናልባት ዛሬም ባለንበት ዘመን ትልቁ የወንበዴ ዋሻ ወይም የውንብድና ዋሻ የሆነው የእግዚአብሔር ቤት ነው። ይህንን ኮንፍሮንት ማድረግ አለብን። ቅድም እንደተባለውም ታሪክ የመጀመሪያው ኮንፍሮንቴሽን ግን ወደ ውጭ ሳይሆን ወደ ውስጥ መሆን አለበት። የኔ ልብ ውስጥ ውንብድና የለም ወይ? የኔ ንግግር፣ የኔ ህይወት ውስጥ ውንብድና የለም ወይ? ዛሬ ከእናንተ ጋር የምነጋገረው ሀሳብ ከዚህ ጋር የተያያዘ ነው። ባለፈው ሳምንት እግዚአብሔር የኔ የሚለው ሰው የእግዚአብሔር እድል ፋንታ ህዝቡ ነው ይላል። እግዚአብሔር ርስት ማድረግ የሚፈልገው ነገር ቸርች አይደለም፣ አገልግሎት አይደለም፣ ህዝብም አይደለም። እግዚአብሔር የሁሉን ዋጋ የከፈለው እድል ፋንታው እንዲሆን ከድሮም አሁንም ቢሆን ስለ ሰው ነው። ስለዚህ በዛ ዘመን በኢዮብ ዘመን ባለፈው ሳምንት እንዳየነው ያ ሁሉ ሰው ባለበት ሰይጣን እንደዛ ሲሸልልና ሲፎክር በጣም ያሳፍራል። እግዚአብሔር ግን በዘመናት መካከል የሚያኮሩት የኔ ብሎ ሊወራረድባቸው የሚችል ሰዎች አሉት። ሰይጣን በመድር ላይ ተመላለስኩ ዞርኩ everything is under my control ሁሉም ነገር በቁጥጥሬ ስር ነው ሲል ነው አይደለም። ኢዮብስ አይተዋል ወይ? ሰይጣን ኢዮብን እንዳላየ ለመሆን ነው ሪፖርቱ ላይ ያው ስለሚዋሽ የኦሚሽንም የኮሚሽንም ውሸት አለ ታቃላችሁ። ያላየው ያለው የማይፈልገው እንደሌለ ማረክ የሌለውን ደግሞ እንዳለ ማረክ ውሸት አለ። ኢዮብ አለ እሱማ ስንት ዙር አጥር አለ ስንት ከብት አለ ሁሉ እንኳን እሱን እኮ ከብቶቹን ያውቃል እኮ። እግዚአብሔር እኮ የፈለከውን አርግ ሲለው እኮ በጎቹ የት እንዳሉ ያውቃል፣ ግመሎቹ የት እንዳሉ ያውቃል፣ ልጆቹ የት ፕሮግራም እንዳላቸው ያውቃል። በዛ ሌቭል በዙረት ከሆነ የሚያውቀው ማለትም በሁሉን አዋቂነት ካልሆነ የሚያውቀው በየጊዜ ወይ ሪፖርት ይቀበላል ወይ የሄደ ቼክ ያደርጋል ማለት ነው። ስለዚህ ባለፈው ሳምንት ምንድን ነው ያልነው? እግዚአብሔር የኔ የሚለው ሰው ይፈልጋል። ዛሬ ቢሆን ያ ኮንቨርሴሽን በሰማይ ኮርት ወይንም ደግሞ በሰማይ ፍርድ ቤት የተካሄደው ማንን ነበር እግዚአብሔር የሚለው? ዱ ዩ ቲንክ አንቺን ወይም አንተን ወይ እኔን ይላል እግዚአብሔር ወይስ ልክ ነው? የለም፣ አዲስ አበባ ማንም የለም፣ ዘጸአት ማንም የለም ይላል ወይስ አለ? You have to ask this question. We have to ask this question. ይሄንን መጠየቅ አለብን ሁላችን። ከገና በፊት በነበሩት ሁለት ሳምንቶች ላይ ሳካፍል እንግዲህ እናንተ ፓተርኑ ላይ ታዩቾ ይችላል ነው በኢንቴንሽናሊ ነው ርዕሶቹን የምሰጠው። የመጀመሪያው ትዝካላችሁ ከመጀመሪያው እሁድ በኋላ አንድ ሰው በእግዚአብሔር እጅ በሚል የሙሴን እናት እህት እነ ዘካርያስ ኤልሳቤጥ ማርያም እነዚህን ሁሉ አንስቼ ሳካፍላችሁ ነበር። አንድ ሰው እግዚአብሔር እጅ ውስጥ ጠቃሚ የሚሆን ሰው እግዚአብሔር አብሮት ለመሆን የሚፈልግ ሰው በሚል እግዚአብሔር የሰዎችን ማንነት እድሜ፣ ጾታ፣ የህይወት ደረጃ ሳያይ ከእርሱ ጋር ለመሆን አዋላጆቹን ትዝ ይሏቸዋል። እግዚአብሔር ቤት አደረገላቸው፣ ዘመዶች ሰጣቸው፣ እግዚአብሔር ከፈርዖን ጠበቃቸው። እነኚህ ሰዎች በጣም ፌመስ አገልጋዮች እንዳይመስሏቸው የሰፈር አዋላጆች ናቸው፣ ግን እግዚአብሔር ከእነሱ ጋርም ይሰራል። አሁን የብዙ ሰው ችግር ትንሽ ነኝ ትልቅ ነኝ ምናምን ምናምን ምንም ነኝ የሚለው ነገር አይሰራም። ሙሴ እኔ ማነኝ ሲል ማን አለው? እግዚአብሔር ማንም አይደለም እኔ ካንተ ጋር ሆናለሁ ስላለው የእኛ ማንነት ለእግዚአብሔር የሚጨምርለት ግራም ወይ ሚሊ ግራም የለም። ትልቅ አለት ላይ የአመድ ብናኝ እንደመጨመር እንኳን ስለማንሆን በጣም አትጨነቁ። ከዛ ቀጥሎ በነበረው ሳምንት ላይ የተናገርኩት ሀሳብ አንድ ሰው ከእግዚአብሔር ጋር ማለት እግዚአብሔር ከእኛ ጋር መሆኑ ብቻ ሳይሆን እኛ ደግሞ ከእግዚአብሔር ጋር መሆናችን ሁለቱም አስፈላጊ ነው። ኤልያስ ኮምፕሊትሊ ነቢያት በሚገደሉበት ዘመን እግዚአብሔርን ማምለክ ኦልድ ፋሽን በነበረበት ዘመን በፍጹም ነቢያት በየጎሬው ተደብቀው ለማምለጥ እንኳን ባልቻሉበት ዘመን የሐሰት ነቢያት በሚቀለቡበትና ሴሌብሪቲ በሆኑበት ዘመን ኤልያስ ከእግዚአብሔር ጋር ሆኖ አንድ ኔሽንን ማነቃነቅ የሚያነክሰውን ኔሽን እንደገና ወደ እግዚአብሔር መመለስ ችሏል። ስለዚህ እግዚአብሔር ከአንድ ሰው ጋር ብቻ ሳይሆን አንድ ሰው ደግሞ ከእግዚአብሔር ጋር። ስለዚህ ባለፈው ሳምንት ያለሳሁት እግዚአብሔር የኔ የሚለው ሰው ኢዮብ እንዳለ ሁሉ እግዚአብሔር የኔ የሚል ሰው ነው ዛሬ ደግሞ የምናወራው። እግዚአብሔር የኔ ከምንም በላይ እግዚአብሔር ለኔ እግዚአብሔር ርስቱ የሆነ ርስት ማለት የራሴ በቃ የኔ የሚለው አሁንና ብዙ ሰው የኔ የሚላቸው ብዙ ነገሮች አሉ። ሁላችንም አንዳንድ ጊዜ ስለ ራስ አስተዋውቅ ሲባል አንዳንድ ሰው ወይም ሙያውን ያስቀድማል ወይ ዘመዱን ያስቀድማል ወይ የኤክስፒሪየንሱን የሄደበትን ሀገር ወዘተ። ጳውሎስ ሁል ጊዜ መልእክቶቹንም በሄደበት ቦታ ስታነቡ እኔ የክርስቶስ ባሪያ ብሎ ነው የሚጀምረው፣ ክርስቶስ የእኔ ብሎ ነው የሚጀምረው። ስለዚህ ዛሬ ምጠይቃችሁ ዋነኛ አንድ ብቻ አስቀሩ ብትባሉ የምታስቀሩት ርስት የእኔ የምትሉት ነገር ምናችሁን ነው? ይሄ እግዚአብሔር እኛን የኔ ለማለትም እኛ እሱን የኔ ማለት ውዴ ይላል መሐሌ መሐሌ ላይ የማን ነው? የኔ ነው። እኔም አን አያችሁ፣ እኛ እግዚአብሔር ነን ማለት ብቻ ሳይሆን እግዚአብሔር ደግሞ የኛ ነው፣ የኔ ነው። ሁሉም ነገር ይቀነስ፣ አንድ ነገር የሚቀርልኝ ከሆነ እግዚአብሔር ይቅርልኝ ትላላችሁ። ይሄ ፈተና ነው። ይሄ በጣም ጥልቅ የሆነ ህይወታችንን ሊፈትሽ የሚችል ሰማያዊ መብራት ነው። የእግዚአብሔር መንፈስ ምንድነው? መንፈስ የእግዚአብሔር መንፈስ ምንድነው ይላል? የሰውን ሆድ የጉርጆቹን ይመረምራል ይላል። የእግዚአብሔር መብራት ነው ይላል። ስለዚህ ይሄንን ለማየት እንዲመቸን ብዙ ጊዜ የማናነበው ነገር ግን አሁን በዚህ ሰሞን ይህንን ቃል ከተካፈልን በኋላ እንድታነቡት በጣም ኢንቫይት የማደርጋችሁ ሁለት የእግዚአብሔር ቃል ክፍል አለ። መጽሐፈ መሳፍንትና መጽሐፈ ሩት ነው። መጽሐፈ መሳፍንትና መጽሐፈ ሩት የአንድ ዘመን ታሪክ ነው፣ ግን በአንድ ዘመን የሆኑ የሁለት አይነት ታሪኮች ነው። ለዚህ ነው የተነጠለው። የሚገርማችሁ ነገር መሳፍንት የሚለው መስፍኖች ወይንም ደግሞ መጽሐፈ ነቢያት ነው መባል ያለበት። በዚህ ላይ ያሉት ጀጅስ የሚባሉት ሰዎች እስራኤልን ነገስታት ከመኖራቸው በፊት ይመሩ የነበሩት ከሙሴና ከኢያሱ በኋላ ከሳሙኤል በፊት የነበሩት ሳሙኤልንም ጨምሮ፣ ሳሙኤል ወደ ነገስታት እና በመሳፍንት መሀል የነበረ ነቢይ ስለነበረ ነው እንጂ እሱም አንዱ መስፍን ነው፣ የመጨረሻው መስፍን ነው። እነኚህ መሳፍንት ብዙዎቹ በነቢያት ወይም በትንቢት ወይም በነቢይነት ቅባት ነው እግዚአብሔርን ሕዝብ ሲመሩ የነበረው። መጽሐፍ ቅዱስን ስታነቡ አስገራሚ ነው። ከአብርሃም ጀምሮ እስከ ሳሙኤል ድረስ የእግዚአብሔር ሕዝብ በነቢያት ተመርተው ነቢያቶች ብዙዎቹ ከእግዚአብሔር ጋር ሕዝቡን ሙሉ ሊያደርጉ አልቻሉም። ከሳውል በኋላ ደግሞ ነገስታት ቴክኦቨር አደረጉ። ከነቢያት በባሰ መንገድ ነገስታት ደግሞ ህዝቡን ከእግዚአብሔር ጋር በማጋጨት አገሩን በመከፋፈል ብዙ ጣዖት አምልኮን ኢንትሮዲውስ በማድረግ ከፍተኛ የሆነ ውድቀት በመሆኑም የነገስታት ዘመን በአሶራውያንና በባቢሎን ምርኮ ሲጠናቀቅ ታዩታላችሁ። የነገስት መጨረሻ ላይ እንደዛው። ከዛ በኋላ ከእዝራ ዘመን ጀምሮ ወይም ከኢያሱ ካህኑ ጀምሮ ደግሞ እስከ ጌታችን ኢየሱስ ክርስቶስ መሞት እና መነሳት ድረስ ነቢያትም አልሆኑም፣ ነገስታትም አልሆኑም። ከዛ ማን ወሰደ ቦታውን? ካህናት ወሰኑ። ሊቀ ካህናት ነበሩ አገሩን የሚመሩት ከኢያሱ ጀምሮ እስከ ቀያፋ ድረስ። በጣም የሚገርመው ካህናት ደግሞ የባሱ ሆኑ። ራሱን የክብር ጌታን ሰቀሉት። ይሰቀል ብሎ ማለት ስለዚህ እግዚአብሔር ምን አደረገ? ነቢይም ሊቀ ካህንም ነገስታት ንጉስ የሚሆነውን የማይሳሳተውን መንግስቱ ፍጻሜ የሌለውን የሊቀ ክህነቱ አገልግሎት ፍጹም የሆነውን ከአሮን የተሻለውን ከነቢያት ይልቅ ነቢያት የሆነውን ኢየሱስ ክርስቶስን ለአንዴና ለመጨረሻ ጊዜ በቤቱ ላይ ሾመ። ስለዚህ ከዚህ በኋላ እግዚአብሔር ፌል የሚያደርግ አገልግሎት የለውም። ያ አንድ ሰው ኢየሱስ ነው። እግዚአብሔር ምን አደረገ? እነዚህ ሰዎች ሁሉ ፌል ያደረጉበትን በአንድ ሰው አማካኝነት ሰክሰስፉል አድርገው እንዲሳካ አድርገው። በእነዚህ ዘመናት መካከል ግን ያለው ሁሉ ተጽፎልናል። ላያችሁ መጽሐፍ ቅዱስ በጣም ኢንተረስቲንግ መጽሐፍ ነው። ብዙ ሰዎች እንደሚያስቡት መዝሙረ ዳዊት ወይም ማቴዎስ ወንጌል ላይ እየተነበበ ሌላ ማዳመቂያ ወይም ደግሞ መጽሐፍ ማወፈሪያ አይደለም። እርግጥ ነው ይመቻቸዋል። አሁን ይህን ቃል ከተካፈልን በኋላ መሳፍንትን ብታነቡት ኢትስ ቬሪ ፋሲኔቲንግ የሆነ መጽሐፍ ነው። ምክንያቱም መጽሐፈ መሳፍንት ርስትን ሚስማኔጅ የማድረግ መጽሐፍ ነው። እግዚአብሔር ከግብጽ ምድር ካወጣ በኋላ ያ ትውልድ በእግዚአብሔርን ለመከተል በቂ ስላልነበረ ብዙ ወደኋላ ወደ ግብጽ ስላሉ በምድረ በዳ ከቀሩ በኋላ በኢያሱ ዘመን አንድ ትውልድ ተነሳ። ያ ትውልድ ግን የጨከነ ከእግዚአብሔር ጋር የተስማማ እነዛ ሲያጉረመሩሙ 40 ዓመት ተንከራተው የሞቱትን እነዚህ እየዘመሩና እያመሰገኑ በ30 ዓመት ወሰዱት መሬቱን። ተዋግቶ ከማሸነፍ ይልቅ ማጉረምረም ረጅም ዓመት ይወስዳል። ታውቃላችሁ አይደል? አሁን ብዙ ሰው እያጉረመረመ 40 ዓመት ተንከራቶ ይሞታል። አንዳንዱ ደግሞ 30 ዓመት እያመሰገነ ተዋግቶ ይወርሳል። ስለዚህ የኢያሱ ጀነሬሽን በጣም ኢንተረስቲንግ ትውልድ ነው። ለብቻው የሚጠና ነው መጽሐፈ ኢያሱ። ትውልዱ አለ፣ ግን ዛሬ ወደ እሱ ስለማንሄድ የሚገርማችሁ መጽሐፈ መሳፍንት ላይ ስትመጡ መጀመሪያ አካባቢ ላይ ይሄንን ሁለት አይነት ኔቸር ያለው ትውልድ የመሳፍንትን ዘመንና የኢያሱን ዘመን በሁለት ከፍሎ የሚያሳይ መሳፍንት ምዕራፍ 2 ቁጥር 6 ጀምሮ እንደዚህ የሚል ቃል አለ። ከ6 እስከ 10 ላይ ኢያሱ ህዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ ኢየሩሳሌም ሄዱ። ወዴት ሄዱ? ወደ ኢየሩሳሌም ሄዱ። ኢያሱም በነበረበት ዘመን ሁሉ ለእስራኤል ያደረገውን ታላቁን የእግዚአብሔርን ሥራ ሁሉ ባዩት ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ እግዚአብሔርን አመለኩ። የእግዚአብሔርን ባሪያ የነዌ ልጅ ኢያሱ ዕድሜ 110 ዓመት ሆነ፣ ሞተም። በተራራማውም በኤፍሬም ሀገር በገዓስ ተራራ በሰሜን ባለችው በርስቱ ዳርቻ በተምናሄሬስ ቀበሩት ይላል። እና ከዚህም በኋላ ትውልድ ሁሉ ወደ አባቶቻቸው ተከማቹ ይላል። ኢያሱ ምዕራፍ 20 ላይ ታችሁት ከሆነ ምዕራፍ 20 በጣም ክሪቲካል ጥያቄ ይጠይቃቸዋል። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተም የምታመልኩትን ምረጡ። አያችሁ፣ ህዝቡ መሬት ይመስላቸዋል ርስት። ኢያሱ ደግሞ የገባው ነገር የምናመልከው መሬቱን ሳይሆን ማንን ነው? መሬቱን የሰጠንን እግዚአብሔርን ነው። አሁን ሰዎች በሁለት ይከፈላሉ። ስጦታ የሚያመልኩና ሰጪ የሚያመልኩ ማለት ነው። እነዚህ ስጦታ የሚያመልኩ ሰዎችን የምታውቁት ሰጪው ለትንሽ ጊዜ እጁን ያዝ ካረገ ለፈተናም ይሁን በሌላ ዓላማ ሰጪውን ጥለው ማንም ይስጣቸው ሰጪ ወዳለበት ይሮጣሉ። አንዳንድ ሰው ወደ ስጦታ ይሮጣል፣ አንዳንድ ሰው ወደ ሰጪው ይሮጣል። እኛም ከዚህ ውጪ ልንሆን አንችልም። ኢያሱ ያላቸው እኔም ማመልከው ሰጪውን ነው፣ ርስቴ እግዚአብሔር ነው። ከዛ በኋላ ግን ቁጥር 10 መጨረሻ ላይ ስታነቡ ከነዚያ በኋላ እግዚአብሔርን ለእስራኤል የሚያደረገውን ስራ ያላወቀ ሌላ ትውልድ ተነሳ። ይሄ በጣም የዚህ ዘመን ቶንሴተር ወይንም ደግሞ የትውልዱን ቀለም የወሰነ ነው። እግዚአብሔርንም ስራውንም ያላወቀ ግን በብዙ ውጊያ በብዙ ከእግዚአብሔር ጋር መራመድ የተገኘውን የለማውንና የሰባውን መሬት ወርሶ ምንም ሚኒንግ የሌለው ህይወት የሚኖር ትውልድ ተፈጠረ። ከዛ በኋላ የመሳፍንትን መጽሐፍ ስታነቡት መጮህ ማረፍ፣ መጮህ ማረፍ፣ ኃጢአት መስራት፣ ከዛ መከራቸውን ሲያዩ እግዚአብሔር ይላሉ። እግዚአብሔር የሚፈልጉት ወይ ከጠላት እንዲያድናቸው ወይ ከሆነ ነገር ነው። ከዛ በኋላ ዞር ብለውም አያዩትም። ሌሎች አማልክትን የሚያመልኩ ሰዎች ናቸው። በጣም የሚገርማችሁ በመጽሐፈ መሳፍንት ውስጥ በጣም የሚገርሙ ሰዎች ተነስተዋል። ከምዕራፍ 3 ጀምሮ ስታዩ ጎቶንያል የሚባል ናኦድ የሚባል ናኦድ ከሞተ በኋላ ዲቦራና ባርቅ የሚገርሙ የእግዚአብሔር ሰዎች እነሱ ደግሞ ልክ ሲሞቱ ተመልሰው ወደ ጭቃቸው ይመለሳሉ። ስለዚህ 20 ዓመት ያርፋሉ፣ 40 ዓመት ይጮዋሉ፣ 40 ዓመት ያርፋሉ፣ 80 ዓመት ይጮዋሉ። የተባከኑ ሴንቸሪዎች ናቸው። ምንም ሴንስለስ የሆኑ ሚራክል፣ ብዙ ሚራክል እግዚአብሔር ያደርጋል። ይጮሃሉ፣ እንደገና እግዚአብሔር ሌላ ሰው ያስነሳል። ከነባርቅ በኋላ እግዚአብሔር የሚገርም ሰው በዕብራውያን የሚጠቀሰው ጌዲዮንን ሲያስነሳው እናያለን። ጌዲዮን በ300 ሰው ስንት መቶ ሺህ ሰራዊት አሸንፎ እንደገና ነጻ ሲያወጣቸው፣ ከዛ ጌዲዮን ከወለዳቸው ልጆች መሀል አንደኛው አመፀኛ ሆኖ ቤተሰቡን ሁሉ ጨርሶ ይነግሳል 3 ዓመት። ከዛ ህዝቡ ይጫረሳል። ከዛ እንደምታውቁት ሌሎች ብዙ ሰዎች ቶላ ኢያኤር የሚባል ሰው እግዚአብሔር አስነሳላቸው፣ ሌሎችንም ሰዎች። ከዛ ዮፍታሄ የሚባል ሰው ደግሞ ተነሳ። እንደዚህ እያለ ከዛ በኋላ ከዮፍታሄ በኋላ ብዙ በስም ብቻ የተጠቀሱ ሰዎች ምዕራፍ 12 ላይ ታያላችሁ። አብዶን፣ ኤሎን፣ ኢብፃን፣ ኢያኢር እና በዚህ መሀል ሁሉ መንከራተት የሞላበት ዋነኛውን ንጉሳቸውን ዋነኛውን ርስታቸውን ባለማወቅ እግዚአብሔር በጣም ስለሚያሳዝኑት ጉስቁልናቸው ሁሌ ስለሚያሳዝነው እግዚአብሔር ረፍት ይሰጣቸዋል። ከዛም በኋላ እግዚአብሔር ሳምሶንን ሲያስነሳ ታያላችሁ። ሳምሶን እላዩ ላይ ያለው ኃይል ለሀገር የሚተርፍ ኃይል ነው፣ ግን እንደ ምንድን እንደ ፐርሰናል ሽጉጥ ነው ሲጠቀምበት የነበረው ኢትስ ሶ ሳድ መጨረሻ ላይ እንደምታቁት አይኑ ጠፍቶ ዱቄት ፈጭ ሆኖ በብዙ ጩኸት በጸሎት ሲሞት ታያላችሁ ምዕራፍ 17 ላይ ደረሰን ፈጣንን አይደል ይሄን መናገራችሁ ለመሳችሁ ቤት ሆናችሁ በኋላ እንድታነቡት ነው እኔ አሁን ከዚህ በኋላ ያለውን ክፍል ስለሆነ ለዛሬው ሐሳብ ሰጥቼ ማሳያችሁ ከኛ ዘመን ጋር በጣም ስለሚመሳሰል እስከ ሳምሶን ያለው ሲኩዌንሻሊ እግዚአብሔር ሰው ሲያስነሳ ሰው ሲወድቅ እነሱ ሲመጡ ሲሄዱ የእግዚአብሔርን ርስትና የራሳቸውን ህይወት እንዴት አቢዩዝ እንዳደረጉ ያ ሁሉ በረከት ያ ሁሉ ምድር ያ ሁሉ እግዚአብሔር ጸጋ ያ ሁሉ ኃይል ይያለ the most miserable life ሲኖሩ ታያላችሁ እዚህ ቦታ ላይ ይሄ የመሳፍንት ዘመን መለያ ባህሪው ምንድነው ምዕራፍ 17 ላይ ቁጥር 7 ላይ የሚናገረው ነገር ተደጋግሞም ይመጣል በኋላ እንደዚህ ይላል በዚያ ዘመን በእስራኤል ዘንድ ንጉስ አልነበረም ሰው ሁሉ በፊቱ መልካም መስሎ የታየውን ያረግ ነበር ምንም በቃ ደስ ያላችሁን የምታረጉበት ዘመን ነው ሃይ ባይ የሌለበት ዘመን ነው የሰላምታውን ሃይ ሳይሆን ተውባ የሌለበት ዘመን ነው ትችላላችሁ ማድረግ ከምዕራፍ 17 እስከ ምዕራፍ 21 ያለው ለምንድን ነው የተጻፈው ስትሉ የመሳፍንት ዘመን የነበረበትን መንፈሳዊ ቀውስ የሞራል ዝቅጠት የፖለቲካ መዛባት ጠቅላላ አገራዊ ኔቸሩን በጣም ቁልጭ አድርጎ ያሳያል ይሄ ደግሞ የሚያሳየው በግለሰቦች ህይወት በቤተሰቦች ህይወት በመሪዎች ህይወት በህዝብ ህይወት ውስጥ ያለውን ነገር ይሄን ምዕራፍ ስታነቡ ማለት መጽሐፍ ቅዱስ ላይ መጽሐፉ ራሱ የሚዘገንኑ ነገሮችን እዚህ ጋር ታያላችሁ ይሄ አሁን ምናልባት በዚህ ዘመን የኛም ትውልድ ይሄም ትውልድና ያለን ሁኔታን በጣም ሪፍሌክት ስለሚያደርግ ይሄንን አሳያችሁና በዚህ ውስጥ እግዚአብሔር አንድ ሰው ፍለጋ ሲንከራተት ያለውን ሁኔታ ነው እንድናይ መፈልገው በዚህ በተራራማው በኤፍሬም ሀገር ይላል ምዕራፍ 17 ሲጀምር ሚካ የተባለ አንድ ሰው ነበር ሚካ በጣም የሚገርም ሰው ነበር ያው ስንት ሰው ነበር በሏ በጣም ጥሩ ነው አንድ ሰው ብቻ ላይ ፎከስ እንድታረጉ ነው አሁን የምፈልገው ከህዝቡ ላይ ውጡና ሚካ ይሄ ሰው እናቱን ማንን እናቱን ምን ይላታል ካንቺ ዘንድ የተወሰደው የረገምሽበት በጆሮዬም የተናገርሽበት 1100 ብር እነሆ በኔ ዘንድ አለ እኔም ወስጄዋለሁ አላት መስረቁ አንድ ነገር ነው መርገሟ ሌላ ነገር ነው እርግማኑን እንደ በረከት ነው ያየው እየሰረቁት እኮ ነው ነኝ ብሩ እናትየው ትቆጣላችሁ ብላ ስትጠብቁ ልጄ ወይ እግዚአብሔር ይባርካለች ብሩ ስለተገኘ ይሁን ስለሰረቀ ይሁን አላቅም ለምን ሰረቀ ይለም ቀጥሎ የምትለው እንደውም በጣም ይገርማል 1100 ብሩን መለሰላት እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ በቃ የሰረከውን ብር አምጣውና ጣዖት እንስራበት እግዚአብሔርን እንስራበት እና መልስላለሁ አለችው ለእናቱን ገንዘብ በመለሰላት ጊዜ እናቲቱ 200 ብር ወስዳ ለአንጥረኛ ሰጠችው እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው ያም በሚካ ቤት ነበረ ሰውየው ሚካ የአምላክ ቤት ነበረው የምን ቤት ነበረው የአምላክ ቤትና የእግዚአብሔር ቤት በምን እንደሚላይ ስለላላችሁ የእግዚአብሔር ቤት የፈጠረን አምላክ የሚመለክበት ሲሆን ያምላክ ቤት ደግሞ የፈጠራችሁትን አምላክ መታመልኩበት ቦታ አለና ወዝዶ እዛ ቤት ውስጥ ምን አረገው ይላል አስቀባው ኤፉድና ቴራፊም አደረገ ኤፉድና ቴራፊም ያው ካህናት የሚለብሱት የእግዚአብሔር ምሪትም እንዲቀበሉ የሚችሉ ሰዎች የሚያረጉት ነው ከልጆቹም አንዱን ቀደሰው ካህንም ሆነለት ማለት you can't make your የራሳችሁ ልጅ ካህን ማድረግ አትችሉ እግዚአብሔር ኦሬዲ ማ ካህን እንደሚሆን ማን እንደማይሆን ወስኗል አልወሰነም በሏ ተወስኗል ስለዚህ አምላክም ፋብሪካ ውስጥ አስገብተው ሰሩ የሚገርማችሁ ጣዖት ብለው አይደለም እግዚአብሔር ብለው ነው የሰሩት አገልጋይም ሾሙ እናትና ልጅ እዚ ላይ ያልከ ጥሩ ነበር በቤተልሔም ይሁዳም በይሁዳ ወገን የሆነ አንድ ጎልማሳ ነበር እርሱም ሌዋዊ ነበር በዚያም ይቀመጥ ነበር ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ ሲሄድ ወደ ተራራማው ወደ ኤፍሬም ሀገር ወደ ሚካ ቤት መጣ ይሄኛው ደግሞ እግዚአብሔር እንዲያገለግል የሾመው የቀባው ሌዋዊ ደግሞ ቦታቱ ይንከራተታል ምክንያቱም እግዚአብሔር በቃሉ ላይ ለሌዋዊው ርስቱ ነኝ ስለዚህ ህዝቡን እንዲያገለግሉ በዛም አገልግሎት የእግዚአብሔር ተብሎ የሚሰጠው እነሱ እንደሆነ ስለዚህ ይሄ ሰው ደግሞ አገልግሎታቱ ይንከራተታል I hope ከሚካ ይሻላል ብላችሁ እንደምታስቡ ወደ ሚካ ቤት ሲመጣ ሚካ ከወዴት መጣ ሲሉ ከቤተልሔም ይሁዳ ይሆንኩ ሌዋዊ ነኝ የምቀመጥበትን ስፍራ ለመሻት ሄዳለሁ አሉ። ከኔ ጋር ተቀመጣ አባትና ካህኑ ነኝ እኔም ልብሶችን ምግቦችን በየአመቱም 10 ብር ሰጣለሁ አሉ። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጥን ፈቀደ ጎልማሳውም ከልጆቹ እንዳደረነለት ሚካም ሌዋዊውን ቀደሰ ጎልማሳውም ካህኑ ሆነለት በሚካም ቤት ነበረ ሚካም ሌዋዊው ካህን ስለሆነልኝ እግዚአብሔር መልካም እንዲሰራልኝ አሁን አቃለው ሌዋዊውም ይሄ ያጣውት ነው አላለም ሚኒስትሪውን ጆይን አረገ የዚህ ሰው ያሳብ እግዚአብሔርን ርስቱ ማረክ ሳይሆን እግዚአብሔርን መበዝበዝ ነው ማለት የሆነ ኤቲኤም ነው እግዚአብሔር የመሰለ በቃ አሁን ሌዋዊውም ተገኝቷል እንትኑም ተሰርቷል ሚኒስትሪው ተሟላ ማለት ነው ከዚህ በኋላ በረከት ሊንዶሎዶል ነው አለ ይሄ ግን በደንብ ብታስቡት ከኛ ዘመን ብዙ ይራቅ አይደለም ሰው ባይምሮ የሳለውን የሰራውን እንዲ ነው እግዚአብሔር ያለውን ሊያመልክ አይችልም እግዚአብሔር እኔ ነኝ ያለውን ነው እግዚአብሔርን ነው እናመልከው እግዚአብሔር በቃሉ የተገለጠውን እግዚአብሔርን ነው እናመልከው አንድ ካህን ስራ ስላጣ አገልግሎት ስላገኘ ተስማማ ማለት ወይም ደግሞ አብሮ ነው ማለት እግዚአብሔር ተስማማ ማለት አይደለም ታሪኩ ይቀጥላል ከዛ በኋላ ደግሞ በዛ ዘመን ንጉስ አልነበረም ብሎ የዳን ነገድ ርስት አልደረሳቸው የሚለው በጣም ኢንተረስቲንግ ቃል ነው ለምንድን ነው ሳምሶን የዳን ነገድ ሆኖ ከዚህ ከአሁን ካነበብኩላችሁ ምዕራፍ በፊት ሳምሶን ማረገው ነገር የለም ግን የሱ ነገድ የሆኑ ሰዎች ርስታቸውን እንኳን ያልወረሱ ከርታታ ህዝቦች ናቸው በዛ ጉልበቱ ማድረግ ይችል ነበር ምን አይነት ዘመን እንደሆነ አስቡት እና እነዚህ ሰዎች ደግሞ ምድሪቱን ሊሰልሉ ወደ ኤፍሬም ሀገር ሲመጡ እነ ሚካ ቤት መጡ ማላነበው ጊዜ ለመቆጠብ ነው ወደዛኛው ለመድረስ ታነቡታላችሁ እነ ሚካ ቤት ሲደርሱ አረፍ እያሉ ድምጹን አወቁት ይሄ ሰው የለካ በያገሩ ብዙ ያገልግሎት ታሪክ አለው አዶን ነው እንዴ አንተ እዚህ ምን ታረጋለህ ሲል እኔ አገልግሎት ስፈልግ እዚህ ሚካ ቤት መጣሁኝ ማን አመጣ ሲሉት ሚካ እንዲያረገልኝ ቀጠረኝ ማን የቀጠረው በሏ በነገራችን ላይ ብዙ ሰዎች ዛሬ አገልጋዮች እንትና ቸርች ተቀጠርኩ የሚል ነገር ሬር አይደለም እንደ አገልጋይ ተቀጣሪ ሊሆን አይችልም አገልግሎት በደሞዝ ሳይሆን በቅባት እግዚአብሔር ርስቱ የሆነ ሰው እግዚአብሔር የሚያስፈልገውን ያደርግለታል ጌታ እኔ መልካም እረኛ ነኝ ሲል ሌላ ደግሞ አለ ባለሙያው በጎቹን ጥሎ የሚሄደው ፕሮፌሽናሉ ተቀጣሪው ይላል ይሄ ሰው የፕሮፌሽናል ሰው ነው ሚካን ጥሎ ሲሄድ ታዩታላችሁ እዚህ ጋር ቀጠረኝ እኔም ካህን ሆንኩለት እስቲ ምን እንደበት መንገድ ቀና መሆን ጠይቅ ሲሉት ጠየቀላቸው እግዚአብሔር ከናንተ ጋራ ነው ሂዱ ብሎ እንግዲህ ይሄ ሰው የእግዚአብሔርን ድምጽ የሚሰማም ሰው ሊሆን ይችላል አላቅም ግን ነገራቸው God is with you move on አላቸው ሄዱ ሰለሉ ምድሪቱ መልካም ሆና አዩአት ተመልሰው መጡ ሪፖርት አረጉ 600 የሚሆኑ የዳን ነገድ ሰዎች ሲመጡ አምስቱ ሰላዮች የነበሩ ሰዎች ምን አሉ በዚህ ቤቶች ውስጥ ኤፉድ እና ተራፊም የተቀረጠ ምስል እና ቀልጦ የተሰራ ምስል እንዳለው ታቃላችሁን አሁንም የምታደርጉትን ምከሩ አሉት ከዛ ወደዛ ሰው ይሄዱ ወርታስተናቡት ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉዱን ተራፉሙን ቁጥር 18 ላይ ነው ያለው ቀልጦ የተሰራውን ምስልም ወሰዱ በወሰዱ ጊዜ ካህኑ ምን ታረጋላችሁ ዝምበል እጅን ባፍ ላይ ጫን ከኛም ጋር መተ አባትና ካህኑንልን ለአንድ ሰው ቤት ካህን መሆን ይሻላል በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸው ይሻላል ሲሉት ካህኑ በልቡ ደስ አለው ይላል። እግዚአብሔር አገልግሎት ሊያሰፋ ነው አለ ማለት። ኤፊውዱንም ተራፊሙንም የተቀረጠውንም ምስል ወሰደ። ልብ አድርጉ፣ ምስሉንም እሱም ከህዝቡም ጋር ሄደ። ከዛ የሚካ ጎረቤቶች ተሰብስበው ደረሱባቸው። ሚካን ምን አሉ? ምን ሆነ ነው የሚጮኸው ሲሉት ቁጥር 24 ላይ ያለውን በደንብ እንድታነቡት እንድታስቡት ነው። እርሱም የሰራኋቸውን አማልክቴን ካህኑንም ይዛቸው ሄዳቸዋል። ምን ሆናል? እንዴት ትሉኛላቸው? ምንድን ነው የወሰዱበት? የፈጠረውን አምላክ ሳይሆን እሱ የሰራውን አምላክ። እግዚአብሔር እኛ የሰራነውን ነገር ከማምለክ ይጠብቀን። ማለት ይሄ ሰው የሰራው ነገር እንደሆነ አምላኩ ያውቃል። ጮሆ የሚያስጥለው አምላክ ምን ያደርግለታል? አሳቡ በረከት። አንዳንድ ጊዜ በቴሌቪዥን ሳይ እንትን ያደርገኛል። አንዳንድ ቦታ ላይ እግዚአብሔር ባረካቸው እንደዚህ የሚባል ነገር አለ። ምንድን ነው አየር ላይ ምን እንደሚያው እኔ ምንም አይታየኝም። የሆነ ሰው እንዲህ ይሄ የስግብግብነት በረከት እንደዚህ አይገኝም። ሲሪየስ ነው የምነግራችሁ። እግዚአብሔር የሚባርከው የእጃችን እንደዚህ ማለት ሳይሆን የእጆቻችሁን ስራ እባርካለሁ ነው የሚለው። ሰው እንዲሰራ ነው እንጂ ማስተማር ያለብን። ይሄ እኮ ህዝብ ኪስም ካገኘ ይገባል ማለት ነው። ምንድን ነው እሱ አየር ላይ የሚገኘው? ሲሪየስሊ that's what this guy is doing. Yes, but አንዳንድ ሰው ማ ቁጭ ብሎ ሁሉ የሚደርስ አይመስለውም። ቆሞ እንደዚህ የሚይዝ ሰው አያችሁ። እግዚአብሔር ለበረከትም ህግ አለው። ዋነኛው የኛ በረከት ራሱ እግዚአብሔር ነው። እግዚአብሔርን ደግሞ በአየር ላይ እንደዚህ አያ ሰው የሰራውን ነገር ነው በእጁ እንደዚህ የሚጮልፈው። እግዚአብሔር ልባቸው ለእርሱ ቅርብ ለሆኑ ሰዎች እሱ ራሱ በልባቸው ያድራል። You have to be careful. አሁን እግዚአብሔር የሚያጠራበት ዘመን ስለሆነ አላስፈላጊ የሆኑ ነገሮች ላይ አፖሎጃይዝ አናረግም። ይሄ ሰው እዚህ ቦታ ላይ ስትመለከቱት አምላኬን ሰርቃችሁኛል፣ ካህኔን ወስዳችሁብኛል። የሚሰረቅና የሚወሰድ አምላክ ምን ያደርግላቸዋል? ስለዚህ በዚህ ስፍራ ላይ የተቆጡ ሰዎች እንዳወድቁብህ ወደ ቤት ብትሄድስ ምናምን ሲሉት ከምሞት አምላኬን ይውሰዱት። ሶ ፈን በአንድ በኩል በጣም አስቂ ነው፣ በሌላ በኩል ደግሞ በጣም አሳዛኝ ነው። በዚህ ደረጃ የወረደ ዘመን ላይ ነው የነበረው። ካህኑም ህዝቡም የተበላሸበት ዘመን ነው። ስለዚህ ቁጥር 26 ላይ ስደርሱ ሚካ የሰራውን ጣዖትና ለእርሱ የነበረውን ካህን ይዘው ወደ ሴላ ጸጥ ብሎ ወደ ተዘሎ ወደ ተቀመጠው ህዝብ መጡ። እነሱን በሰይፍ ስለጨረሷቸው ከተማ ሰሩ። ቁጥር 30 ላይ ስትመጡ የዳን ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ። ሚካ የሚያደረገው የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙ ይላል። እንግዲህ የእግዚአብሔር ትልልቅ መሳፍንቶቹን ነቢያቶቹን ካሳየን በኋላ በየሰው ቤት ነው አሁን ሌንስ እያደረገ እያሳየን ያለው። ሰው ቤት ስትገቡ ሰው የሚያመልከው ለምን እንደሚያመልክ አምላክ የሰረቀውን ብር ከእናቱ ጋር ተማክሮ አምላክ አድርጎ ልጁን ሾሞ ከዛ ካህን አመቀጥሮ ከዛ እነዛ ደግሞ ከዛ በዛር ስታደረጉት ደግሞ ህዝቡን አንዱ ነገድ ጋም ስትሄዱ አምላክ የሚዘርፍ ህዝብ ነው። አሳዛኝ ነው። ብዙ ዝርፊያ አለ። አሁንም የሚሰረቁ ሚኒስትሪዎች አሉ። ብዙ ማለት እግዚአብሔር በዚህ ዘመን ቤቱን ያጽዳ። ሲሪየስ የሆነ ነገር ነው። እዚህ ጋር የሚዘራረፉት ነገር መንፈሳዊ ይመስላል፣ ነገር ግን የመንፈሳዊነት መጥፋት የፈጠረው የወረደ ነገር ነው። ይሄ እግዚአብሔርን አይወክልም፣ እግዚአብሔርም አይደለም። ብዙ የምናያቸው ነገሮች እግዚአብሔር እንደሱ አያስብም፣ እግዚአብሔር እንደዚህ አይሾምም፣ እግዚአብሔር እንደዚህ አይሰራም። ከእግዚአብሔር ጋር የሆነ ሰው አቋም መያዝ አለበት። እግዚአብሔር አምላካችን ታላቅ ነው። በተሰረቀ ብር እግዚአብሔር አይገለገልም። እግዚአብሔር በሰው ኢማጂኔሽን ተስሎ አይቀረጽም። እግዚአብሔር ከእኛ የበረታ ሰው ሲመጣ ከእኛ ላይ ተሞጭልፎ አይሰረቅም። እግዚአብሔር እርሱ አምላክ ነው። እግዚአብሔር እንኳን ራሱና እኛንም የሚጠብቀን እሱ ነው። 600 ጠመንጃ ሰዎች የሚሰርቁት እግዚአብሔር አይደለም። እግዚአብሔር ታላቅ ነው። ከዛ በኋላ ያለው ምዕራፍ 19 እና ቀጥሎ ያለው ስታዩ ነገሩን አንድ ስኬል ከፍ ያደረገውና ያለውን ጨለማ በጣም ያሳያል። በዛ ዘመን በእስራኤል ዘንድ ንጉስ በሌለበት ጊዜ በተራራማው በኤፍሬም ሀገር የተቀመጠ ሌዋዊ ነበር ይላል። ይሄ ሌዋዊ ከቤተልሔም ይሁዳ ቁባት አገባ። ቁባት አገባ ምን ማለት ነው? ይተረጉምልኝ ስለ ሚስት አገባ አይደል? ሚስት ነው የሚገባው አይደል? ቁባት አገባ ምን ማለት መሰላችሁ? አብረው ሙቭ አረጉ። ምን ነው ሳውንድ ፋሚሊየር አለ አይደል? አብረው ሙቭ አረጉ። እናንተ ባልና ሚስት ናችሁ ስትሏቸው፣ አይ አይደለንም፣ እኛ የጌታን ፍቃድ እየፈለግን ነው። መለያየት አትችሉም ሲሉ፣ አይ እኛ እኮ አልተጋባንም ገና ነን። ስለዚህ አብራችሁ መሆን አትችሉም ስትሏቸው፣ እኛ አብረን ነን። አይ ቁባት አገባ የሚለው ኮንፊውዚንግ፣ ይሄ አሁን ዘመናዊ ይመስላል ለብዙ ሰዎች። ቅድስናቸውን ሳይጠብቁ ማግባትና አለማግባት ብላክ ኤንድ ዋይት ነው፣ ግሬ የለውም። ወይ አግብታችኋል ወይ አላገባችሁም ነው። አሁን ቁባት አገባ ማለት ግን ግሬ ሜሬጅ ይባላል። የሜሬጅን ቤኔፊት ሁሉ ታገኛላችሁ፣ የሜሬጅን ሪስፖንሲቢሊቲ ወይም ኃላፊነት ግን አትወጡም። አሁን ያለውን ትውልድ አይመስልም። ጥቅሙን ትፈልጋላችሁ፣ ሸክሙን ግን አትፈልጉም። ስለዚህ ይህ ሰውዬ ከዚህ በሌዋውያን ደግሞ ተነግሯቸዋል፣ እንደዚህ ማድረግ አይችሉም። ማግባት ይችላሉ፣ ሴተኛ አዳሪ ጋር መሄድ አይችሉም፣ ምክንያቱም እግዚአብሔርን የሚያገለግሉት። ስለዚህ ይሄ ሰውዬ እንደዚህ እያደረገ እያለ ትልቁ የመጀመሪያው ችግር የመጣበት ከውጭ እንዳይመስል እሷ ራሷ ስታየው፣ ከዛ በአመነዘረችበት ይላል። ሺ በቃ ሺ ወዝ ራኒንግ ነው በቃ እሷም ስትል፣ መጨረሻ እንደውም ጥላው ወደ አባቷ ጋር ሄደች። ከዛ እሷን ፍለጋ ሄደ። አባትየው ደግሞ ሲያገኘው በጣም ወደደው። ዘመናዊ ሰው ነው። ሲበሉ ሲጠጡ አንድ ሶስት ቀን በሲሰክሩ እንትን ሲሉ በመሀል ተስማሙ። አብሬ ሄዳለሁ አለችው። ልንሄድ ሲል አባትየው አይ በቃ ዛሬ ጠዋቱን ትንሽ እንዝናናና ከሰዓት ሄድ ከሰዓት ሲሆን አሁንም አመሽቷል አድሬድ በማግስቱም ጠዋት በቃ ቁርስ ብላ መጨረሻ ላይ አይ ዛሬ ሄዳለሁ ብለው ወደ ማታ ላይ ተነሱ። እሷና እሱ እየሄዱ እያለ ኢያቡስ የሚባል ከተማ በኋላ በዳዊት ዘመን ኢየሩሳሌም የሆነችው በዛን ጊዜ በአህዛብ እጅ ነበረች። አይ እዚህ አላድርም፣ በአህዛብ ሀገር አላድርም፣ ወደ አማኞች ምድር ሄደን ብናድር በጣም አሪፍ አማኝ አይደለም። ለሚቀጥለው ታሪክ እያመቻቸዋችሁ ነው። ሄዱ፣ አለፉና ራማ የሚባል የቤንያም ሰፈር ደረሱ። ከዛ ጊባ የሚባል ታውቁታላችሁ፣ ጊባ መጽሐፍ ቅዱስን ያነበባችሁ በደንብ የሳኦል ሀገር ነው። የብንያም ምድር ገቡ። ፀሐይ ስትገባ ጊቢያ ገብተው ያድሩ ዘንድ ወደዚያ ቀኑ ይላል ቁጥር 15 ላይ። ማንም ሰው ቤት ግቡ ያላቸው የለም፣ ሊያሳድራቸው የፈለገ ምን ያህል እንትኑ ገና አሁን ከአሁኑ ያስታውቃል። አገሩ ፍሬንድሊ ሀገር አይደለም። የማን ሀገር? የአማኞች ሀገር። ከኢያቡስ ማደር ያልፈለጉት ለምንድን ነው? በአማኞች ሀገር ለማደር። አማኞቹ ዞር ብለው መጨረሻ ላይ አንድ ሽማግሌ ከኤፍሬም ከሌላ ሀገር የመጣ ሰውዬ ከስራ ሲመለሳቸው ምንድን ነው መንገድ ላይ የምታረጉት? የሚያሳድረን አጣን፣ ኑኔ ጋ ግቡ። ከየት ነው የመጣችሁ? እኔም ከኤፍሬም ነኝ። እሺ ኤፍሬም እንዴት ነው? እየተባባሉ ገቡ፣ በሉ፣ ጠጡ። ማታ ሆነ። ቁጥር 22 ላይ ስደርሱ ሰውነታቸውን ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ከአማኞች ሀገር ማለት ነው ቤቱን ከበቡ፣ በሩን ይደበድቡ ነበር። ምንድን ነው አገልግሎት ፈልገው ነው እንደ ከሌዋዊው? ወደ ቤቴ የገባውን ሰው እንድንደርስበት አውጣልን፣ እነኚህ ሶዶማውያን ናቸው፣ እንግዳውን አውጣልንና በግሩፕ ሬፕ እንድናረገው አውጣልን አሉት። የት ነው ያለው? በአማኞች አገር። ኢያቡስ ቢያድር ከዚህ በላይ ምን ይደርስበታል? ሰውየው ቢለምን እሱ ቢለምን እምቢ አለ። እንደውም አያችሁ እነኚህ ወስላታ ሰዎች የሚሉትን ነገር አይታችሁ ወደ እነዚህ ሰዎችም ስትመጡ ብዙም የተሻሉ አይደሉ እና እንግዳይን አትንካብኝ፣ ከፈለግ ወንድማታቅ ልጅ አለችኝ እሷንና የእሱን ቁባት ውሰድና ለሊት እንደፈለው ይሄ አሁን ጽድቅ ነው? እነዚያውን እንደ ጻድቅ ነው። ይሄ እንደዚህ ማይደረግም በእኛ ባለ ይሄኛውን ግን አድርጉ። መጨረሻ ላይ ኔጎሼት አድርገው ያቺን ቁባቱን ያን ሁሉ ሀገር ሄዶ ወድሻለሁ ብሎ ያመጣትን ሰው ለነዚህ አረመኔዎች ሰጥተው እነሱ ተኙ። ይሄ የአረመኔዎቹን አረመኔነት ብቻ ሳይሆን የእነዚህኞቹንም አረመኔነት ነው የሚያሳየው። አንዳንድ ሰዎች መጽሐፍ ቅዱሳችሁ እንደዚህ አይነት ነገር መጽሐፍ ቅዱስ ይሄንን ነገር አጋለጠ እንጂ አላደፋፈርም። መጽሐፍ ቅዱስ የማንንም ኃጢአት አይሸፍንም። አያችሁ እዚህ ደረጃ ደርሰዋል። ይሄ እግዚአብሔር ሶዶምና ጎሞራን ያጠፋበት ትዝ ይላችኋል፣ የሎጥን እንግዶች መላእክቶቹን ኤግዛክትሊ በዚህ ደረጃ ወርደዋል የእስራኤል ህዝቦች። እንዳይመስላችሁ ብዙ የወረደ ነገር አሁንም አለ። አሁን አብዛኛው ነገር አዲስ ተደርጎ የሚነገረው በቃ እንደ ሞደርኒቲ የሚታየው ይሄ የኃጢአት አዲስ የለውም። አብዛኛው ኃጢአት ሻግቶ እንደገና አርጅቶ እንደገና ተቆፍሮ የወጣ ነው። ሁሉም ኃጢአት አሮጌ ነው። ምን ነው ፈራችሁ እንዴ? የለም። አሁን ዘመናዊ ቢደረግ ሳይንስ ቢደረግ ቅብጥርሴ ቢደረግ ኃጢአት ሁሉ አሮጌ ነው። ስለዚህ የተደረገ በጣም የሚገርማችሁ ነገር ሴትዮዋ ያ ሁሉ ነገር ከደረሰባት በኋላ ቤት ለመምጣት ብላ በር ላይ ወድቃ፣ እነሱ ግን ተኝቷል። ጠዋት እንቅልፋቸውን ጨርሰው ሲነሱ ተነሽ አንቺ እንሂድ ነው ያለው። ማንበብ ትችላላችሁ። ከዛ ሲነካት የለችም። ምክንያቱም ብርዱም የደረሰባትን በደል ሁሉ ደርሶ ሞታለች። ከዛ ሰውነቷን 12 ቦታ ቆራርጦ ከደብዳቤ ጋር ለ12ቱ የእስራኤል ነገዶች ላከው። ህዝቡ ተቆጣ፣ በጣም ከፍተኛ ቁጣ ሆነ። ወደ ብንያም መጡ። 400 ምናምን ሺህ ሆነ ወታደሮቻቸውን ጠቅላላ 11ዱ ነገድ። ብንያም ነው ዘሮ ረዛ። ታዲያ መብታቸው ነው። ስቴር ራይት በሀገራቸው የፈለጉትን ማድረግ ይችላሉ። ድራሻችሁ ጥፉ ሲሏቸው አንድ ነገድና 11 ነገድ ተፋጠጠ። 11ዱ ነገድ ጻድቅ ስለሆነ የዜሌዋዊው ወገን ስለሆኑ ተበዳይ ስለሆኑ ወደ እግዚአብሔር ጸልዩ፣ ብንያምን መውጋት እንፈልጋለን፣ ስምን አሰድበዋል፣ እንደዚህ አድርገዋልና ምን እናርክ? ተዋጓቸዋል። እግዚአብሔር የመጀመሪያ ቀን 22,000 ከነሱ ሞተ። ብንያሞች አሸነፉ። እሪ ያሉ እግዚአብሔር ፊት መጥተው በማግስቱ ዛሬ እንሂድ ሲሉት ዛሬ ተዋጉ አላቸው። 18,000 ሰው ሞተ ከእስራኤል። አሁን በጣም ተጨነቁ። ሊያስጨርሰን ነው እንደ እግዚአብሔር የበደሉት እነሱ የምናልቀው በሏ። ሶስተኛው ቀን ላይ ዛሬ አሳልፌ እሰጣችኋለሁ አለና በአንድ ቀን አንድ ነገድ ዋይፕ አውት አደረጉ። ማለት ወደ 25,000 ምናምን ይሆናል። ከዛ ከተማቸው ገቡ። ሴቶቹ ጠቅላላ ጨረሱ። ከእነዚህ ሰዎች ጋር አንጋባም አሉ። 600 ሰው ነው ያመለጠው። ያንን ከጨረሱ በኋላ ነው የባነኑት። እንዲህ አንድ ነገድ እኮ አጠፋን፣ ምን እያደረግን ነው ብሎ እሪ እንደገና ወደ እግዚአብሔር። ከዛ 600 ለምነው እግዚአብሔር ወይ ምን አነካችሁም ብሎ ሲያመጡ ማንን ያግቡ እና የሚያጋባ ይገደል ተብሏል አሉና ብንያምን ለመውጋት ያልመጣ ከተማ አለ ሲባል አንድ የፈረደበት ከተማ ለምን እንዳልመጡ አይታወቅም። አልመጡም። በቃ ምን ችግር አለ ታዲያ? እነሱ ጋር ያሉትን ያላገቡትን አስተርፉና ሌላውን ጨርሱ። ሰው መጨረስ ቀላል የነበረበት ዘመን ዝም ብላችሁ ታስቡት እኮ ዘግናኝ የሆነ ነው። ከዛ እግዚአብሔር አላለ ማስጨር ጭርስ አደረጉን። ወንዱን ሴቱን ጭም ጨረሱና 400 ብቻ አገኙ። ታዲያ አይበቃ ምናምን ሲባል የሆነ አመት በዓል አለ። እዛ አመት በዓል ላይ ልክ እንደ ጥምቀት አይነት አመት በዓል ሰዎች ወጥተው ሴሌብሬት የሚያደርጉበት ነው። እዛ ላይ የሚወጡ ሴቶች አሉ። ይጥለፉ። ከዛ ሰዎቹ ሲቆጡ ተዋቸው በቃ ምናምን ብለን እኛም ነው ብቻ። በእንደዚህ አይነት ሁኔታ 600 አገቡ። መፍትያቸው ምናልባት እግዚአብሔር ብንያሞችን ሲቀጣ እስራኤልን መቅጣት የፈለገ ይመስለኛል። እናንተም ከነሱ ያልተናነሳችሁ ኃጢአተኞች ናችሁ። ደርሶ ጻድቅ መሆን አትችሉም። ዘ ሆል ኔሽን ነው ቀውስ ውስጥ ያለው። ሁሉም ሰው እግዚአብሔርን ሳይሆን የእግዚአብሔርን ስጦታ የሚፈልግ ስጦታውንም በደንብ የማይዝ የእግዚአብሔርን ምድር በምን መንገድ እንዳረከሱ ትመለከታላችሁ። እግዚአብሔር በዚህ ውስጥ አንድ ሰው ይፈልጋል። እግዚአብሔር አንድ ሰው ሲፈልግ ነው እንግዲህ ሰው ያገኘው። መጽሐፈ ሩት መጀመሪያ ላይ ስታነቡት እንዲሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ ይላል። በመሳፍንት ዘመን የሆነ ነው። ቤተልሔም እዚህ ቦታ ላይ አይታችሁ እንደሆነ ተደጋግሞ ይነሳል። በቤተልሔም ውስጥ አንድ ቤተሰብ ነበረ፣ አቤሜሌክ፣ ኑሃሚን፣ ሁለት ልጆቻቸው መሐሎንና ኬሌዎን። አቤሜሌክ ማለት እግዚአብሔር ንጉሴ ማለት ነው። ኑሃሚን ማለት ደስተኛ፣ የደስታ ገንቦ እንደማለት ነው። ወይዘሮ ደስታና እግዚአብሔር ንጉሴ ረሃብ ሲነሳ አገር ጥለው ሳይጸልዩ ወደ ሞዓብ ሄዱ። ሁለት ልጆች አላቸው፣ ኬሌዎንና መሐሎን። ኬሊዮን ማለት ጤና ቢስ ማለት ነው። ሊትራል ትርጉሙን ነው የምነግራቸው። መሐሎን ማለት ደግሞ አቅመ ቢስ ማለት ነው። እግዚአብሔር ንጉሴ ነውና ወይዘሮ ደስታ ልጃቸው ልጆቻቸውን ጤና ቢስንና አቅመ ቢስን ይዘው ወደ አንዳንዱን ነገር ከነ ትርጉሙ ስታወጥ እስካ ነው ፋኒ። መጀመሪያ እግዚአብሔር ንጉሴ ነው ሞተ። ከዛ ጤና ቢስና አቅመ ቢስ አገቡ። በኋላ እነሱም ሁለቱ ሞቱ። 10 ዓመት ከኖሩ በኋላ ከዛ ኑሃሚን በጣም ቢተር ሆነች። የስሟ ወይዘሮ ደስታ ወይዘሮ ምሬቴ የሆኑ ወይዘሮ ምሬቴ ደግሞ ምራቶቻቸውን ወደ ቤታቸው ሂዱ ብለው አማረው አዘዙ። ከዛ ኦርፋ ስታየው ነገር ሪዝን አውት አደረገች። እኔ ዛሬ በወልድም ለእናንተ ባል አላደርስም፣ ባልም የለኝም፣ ርስትም የለኝም፣ ምንም የለኝም። እንደውም እግዚአብሔር ራሱ እኔ ላይ ወጥቶ እየቀጠቀጠኝ ነውና የእኔ ዱላ ለእናንተም እንዳይተርፍ ወደ የርስታችሁ ተመለሱ ተባሉ። ኦርፋ ስታየው ልክ ነች፣ አናሊሲሱን ተቀብላ ተመለሰች። ሩት ግን ምን አለች? አምላክሽ አምላኬ፣ ህዝብሽ ህዝቤ፣ በምትሞችበት ቦታ ሞታለሁ፣ በምታርፊበት አርፋለሁ፣ እኔና አንቺን ከሞት አይለየንም ብላ ተጠጋቻት ይላል። ከዛ በኋላ የሩት ወንጌል በጣም አስቸጋሪ ነው። እግዚአብሔርን ለማመን የሚመች አይደለም። የማን ነው? የኑሃሚን ወንጌል። ምክንያቱም ቁጥር 20 ላይ ምዕራፍ 1 ስታነቡ ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉ እንጂ ኑሃሚን አትበሉኝ። በሙላት ወጣው እግዚአብሔር ባዶዬን መለሰኝ፣ እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። እንደዚህ ብሎ የሚመሰክርላችሁን ሰው አምላክሽ አምላኬ። ሩት የገባት ነገር በባሏ ሞትም ይሁን በአማቿ በባሏ አባት ሞትም በዚህ ምድሪት ውስጥም እግዚአብሔርን ከሰው ነጥላ የተረዳች ሰው ናት። ብዙ ሰው እግዚአብሔርን በሰው መነጽር ነው የሚያየው። ሩት ምን አለች? እግዚአብሔር አምላኬ ነው። ህዝቡንም እንኳን በኑሃሚን አይን አላየችው። ስለዚህ ተመልሳ መጣች። ከዛ ይህን ሁሉ አድርጌለታለሁና እግዚአብሔር እኔንማ እንደ ላቆ ሊያኖረኝ ይገባኛል አላለችም። መጫ በማግስቱ ተነስታ በአሁን የመከር ወቅት ነው ሄጄ ቃርም ያልቃርም ሰርቼ ነው መኖር ምፈል። ምን አይነት ሰው ናት? ምግባሯ መልካም ነው። ቦይዝ ምግባረ መልካም እንደሆን ሀገሩ ሰው ሁሉ ያውቃል። የስራ ሰው ናት። አያችሁ፣ ከቅድሞቹ ሰዎች ከነ ሚካኤል ይለያል። በረከት የምትፈልገው ሰርታ ነው እንጂ ሞጭልፋ አይደለም። ቦይዝም ይላታል፣ አንቺ ብዙ አማራጭ ነበረሽ፣ ጎበዛዝቱን ተከትለሽ በአጭሩ ዩ ኩድ ሀቭ ሜድ ኢት። እዚህ ሀገር እንደዚህ ቀን ስራ መስራት አልነበረብሽም። አያችሁ፣ አቋራጭ የሚፈልጉ ሰዎች እነሱ ህይወታቸው ይቋረጣል። እግዚአብሔር በአቋራጭ አይሰራም። እግዚአብሔር አንድ ቀና መንገድ አለው፣ ትክክለኛ መንገድ አለው፣ ለበረከትም መንገድ አለው፣ ለህይወትም መንገድ አለው፣ ለመዳንም መንገድ አለው፣ ለፈውስም መንገድ አለው፣ ለሁሉም እግዚአብሔር መንገድ አለው። ስለዚህ ይቺ ሴት ሄደች። እንደውም ቦይዝ ምን ይላታል? ከቁጥር 11 ጀምሮ ባሉሽ ከሞተ በኋላ አባትሽና እናትሽን የተወለድሽበትን ምድር ትተሽ ወደማታውቂው ህዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። የመጣችው ደሞዝ ለመቀበል ከሰው ሳይሆን ከማን ነው? ከእግዚአብሔር ነው። ፍጹም ደሞዝ ለሰዎች የሚሰጥ እግዚአብሔር ነው። እግዚአብሔር ሰዎች የሚሉትን የሚያስቡትን የሚሰሩትን ሁሉ መዝኖ ትክክለኛውን ደሞዝ ይሰጣል። በክንፉ መጠለያ ልታገኝ የመጣሽው ርስት አድርገሽ የመጣሽው ኑሃሚንን አይደለም። ኑሃሚን ለማንም ርስት መሆን አትችልም። ኦርፋ ልክ ነች በሰው አይን። ኑሃሚንን ሳይሆን የተከተለችው አክቹዋሊ ሩት ኑሃሚንን እየረዳቻት ነው። እየተከተለች ያለችው ግን እግዚአብሔርን ነው። እግዚአብሔርን የሚከተሉ ሰዎች ሌሎችን መርዳት ይችላሉ። በዚህ ውስጥ እንግዲህ ስታዩ እግዚአብሔር ወደዚህ ቀን ሰራተኛ ሆና ወደ ገባችበት መሬት ባለቤት ሲያደርጋት የመሬቱ የምድሩንም ርስት እግዚአብሔር ሲሰጣት፣ ከዛ በላይ ግን አስገራሚው የዚህን መጽሐፍ መጨረሻ ላይ ስታዩት ተጋብተው ከቦይዝ ጋር ስትወልድ ኢዮቤድ የሚባል ወለደች፣ የዳዊትን አባት እሴይን የወለደውን ወለደ። ስለዚህ የዳዊት ቅድማያት ሆና አስቡ፣ ያ ሁሉ ሌዋዊ፣ ያ ሁሉ ኤፍሬማዊ፣ ያ ሁሉ ሰው በሌላ ነገር ሲራኮት እግዚአብሔር ከሞዓብ ምድር የተከተለችውን ይህችን ሴት አንድ ሰው አገኘ። እግዚአብሔር ርስቴ ያሉትን ሰዎች ከየትም ቢመጡ ከምንም ባክግራውንድ ቢነሱ በሰው አይን ባይገቡም ቀን ሰራተኛ ሆነው ቢጀምሩም በማንኛውም ነገር ቢሆን እግዚአብሔር የኔ ያሉትን እሱ ደግሞ የኔ ብሎ ያከብራቸዋል። የዳዊት ዘር መሆኗ አይደለም የሚያስገርመው፣ የክርስቶስ ዘር መሆኗ ነው። ክርስቶስ የመጣው በሰው ባለፈው ትዝ ይላችሁ ከሆነ ረአብን እግዚአብሔር እንዴት ወደ ክርስቶስ ዘር እንዳስገባት ለመውረስ የተጠሩ ኢያሪኮን ለማፍረስ የተጠራው ሰው ከኢያሪኮ ሲዘርፍ በኢያሪኮስ ለመሞት የተፈረደባት ሴት ደግሞ በክርስቶስ ዘሩ ሰተት ብላ ገባች። አክቹዋሊ የቦኤዝ እናት ነች ያችኛዋ። የትዕማር ልጅ ነው ቦኤዝ። ኢትስ ኢንተረስቲንግ ማቴዎስ ወንጌል ላይ ስታነቡ እዚህም ላይ ስታዩታላችሁ። ዛሬም ጠይቃችሁ ጥያቄ እንደ ኑሃሚን ከማይመስል መንገድ ላይ እግዚአብሔርን በመከተል አጌንስት ኦድስ እግዚአብሔር ርስቴ ብለን መሄድ ነው የምንፈልገው ወይንስ እንደ ሚካ በተለያዩ አክሮባቶች እግዚአብሔርን በፈለግነው መንገድ ሰርተን የበረከት አቋራጭ ነው የምንፈልገው? እግዚአብሔር ግን በምድሪቱ ላይ እንደ ሩት አይነት ሰዎችን ይፈልጋል። አንኮንዲሽናሊ እግዚአብሔር ርስቴ የሚሉ እግዚአብሔር የህይወቴ ርስት ነው የሚሉ ሰዎችን እግዚአብሔር ይፈልጋል። እናንተ ይሄንን ጥሪ ለእያንዳንዳችን እግዚአብሔር ዛሬ ያቀ እግዚአብሔር እድል ፋንታዬ ነው ይላል ዳዊት። እግዚአብሔር ርስቴ ነው። ዳዊት ነግሶ ምረኛም ሆኖ ርስቱ ማን ነበር? እግዚአብሔር ርስቱ ነው። ዛሬ የእናንተ ርስት ማን ነው? የምትሰሩት፣ የምታገለግሉት፣ የምታደርጉት፣ የምታወሩት ዛሬ በዚህ ትውልድ መካከል እግዚአብሔር እንደ እስራኤል ኔሽን የወረደውን ነገር የሚያወጣባቸው እንደ ሩት እግዚአብሔርን ኤሊቬት የሚያደርጉ የነ ዳዊት መንገድ የሚሆኑ እግዚአብሔር ከፍ ያለውን የኔሽኑን ሪደምሽን ወይም ደግሞ መቤዠት የሚያፈጥንባቸውን ሰዎች ይፈልጋል። አለ ወይ አንድ ሰው? ስለዚህ በዚህ መንፈስ እስኪ ይህንን ሁለት መጽሐፍ አንብቡት። በጣም የሚገርም ነገር ታገኛላችሁ። ለዚህ ነው ሩትን መጽሐፍንት ውስጥ አልከተታትም፣ ለብቻ ነች። ሩትንና መጽሐፍንትን ስታነቡ ሁለት መጽሐፍ ነው የሚመስለው፣ ግን የአንድ ዘመን መጽሐፍ ነው። በአንድ ዘመን ሁለት አይነት ሰዎች የሚካና የእናቱን ታሪክ ስታዩና የሌዋዊውን ሰዎች የዛኛውን ካህን ሳስታዩ፣ እግዚአብሔር ግን በዚህ በጨለመ ዘመን ውስጥም ደግሞ እግዚአብሔር ብርሃን ፈንጣቂ ሰዎች አሉት። ከሩቅ ቢመጡ ከቅርብ ቢመጡ፣ ወጣት ቢሆኑ፣ አሮጊት ቢሆኑ፣ ሽማግሌ ቢሆኑ እግዚአብሔር ርስቴ ያሉትን ሰዎች በዘመናት መካከል ከፍ ያደርጋል። ዘመንን በእነርሱ ተጠቅሞ ይፈውሳል።
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨ ነው። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኘት እንድትከታተሉ እየጋበዝናችሁ፣ ላላችሁ ማንኛውም አስተያየትም ሆነ ጥያቄ በ251-904-31-3131 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።